እንደምናችሁ ጌታ ይመስገን ጌታ ይባረክ መዘምራን ጌታ ይባርካችሁ እናንተ ናችሁ ያልተመረቃችሁት ስለዚህ በደም ባርገን መረቅናችሁ በጭብጨባ ጌታ ይባርካችሁ አሜን ሃሌሉያ ጠላቴ ያየርስቴ ነው ወርሳለሁ ሲሉ በጣም ደስ አለኝ የሞደው አባባል ነው እሱ በቃ ጠላት ድሮ አይኑ ያየ ጠላታችን የሚል መዝሙር ነበር እግዚአብሔር ይመስገን አሁን እንግዲህ ወደዚህ ተመልሼ ከመጣሁ ትንሽ እንግዲህ ቆየሁ በነገራችን ላይ እዚህ ቢሮ አለኝ አሁን እና ላይፍ ሴንተር ውስጥ ቢሮ ስላለኝ መታችሁ ዘልት ጎበኙኝ ትችላላችሁ ማለት ነው እግዚአብሔርን ቃል አብረን እንካፋፈላለን የትርሲቲም ቢሮ የምታቆት ከሆነ ከትርሲት ቢሮ ፍለፊት ትርሲትን የምታዋራት ከሆነ ጀርባ ያላችሁ ለኔ ሰጣችሁ ነው ማለት ነው እና ዛ ደርሳችሁ ዞር ብላችሁ እኔንም ዛ እንደምን አለህ እንድትሉኝ ብዬ ነው በቃ ጌታ ይመስገን አሜን አሜን በዚህ ባለፈው ጊዜ እዚህ ቦታ ላይ አንድ የወጣቶች ያንግ አደልት በጣም ተነቃቅቻለሁ በዚህ እዚህ ባሉት ያንግ አደልቶች በጣም ደስ አለኝ እዚህ መጥቼ እኔ የዛን ጊዜ አባቶችን ጠይቅ በሚል ፕሮግራም ላይ ነው የተሳተፍኩት እና ግን በልቤ በጣም ወጣት ነኝ እኔም እና የወጣቶች ነገር በደንብ ይገባኛል ልረዳለሁና እንደውም ከሽማግሌዎች የበለጠ የወጣቶችን ነገር ረዳለሁ በነገራችን ላይ በነበርኩበት ቤተክርስቲያን የወጣቶች ህብረትን ያንግ አደልት ህብረት በዙ ማስተምራቸው ነበር እና በጣም ደስ ከመሰኘታቸው የተነሳ ዙም ውስጥ የሚገቡት የኛ እዛ ያሉት ያንግ አደልትስ ብቻ ሳይሆኑ ከኒው ኦርሊንስ የሚገቡ ነበሩ ከኦስተን የሚገቡ ነበሩ ከ ቨርጂኒያ ሁሉ የሚገቡ ግሩፖች ነበሩ እና በጣም ይበዛና እንደዛ ነበር የማስተምራቸው ይቅርታ ሮብ ሮብ እና ልቤ ወጣትነቱን ልመሰክርላችሁ ነው ማለት ነው የተመሰከረለት ወጣት ነው እኔ ልብ እሺ ዛሬ ማሳያችሁ ከዚህ በፊት እዚህ የነበርኩ ጊዜ አርብ ስብሰባ ላይ አለፍ አለፍ እያልኩ ያስተማርኩት ትምህርት ነበር እግዚአብሔርን ለሚወዱት እንደ ሐሳቡን ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን ዘርዝሬ አስተምሬ ነበርና ያ ነገር ነው አሁንም በልቤ ያለው እዚህ ከዚህ ሆኜ ላስተምረው ፈልጋለሁ እሱን እና ከዚህ በኋላ እንግዲህ አለፍ አለፍ እያልኩ በመጣበት ጊዜ ያንን ጥቅስ ዘርዘር አድርጌ አስተምራችኋለሁ ማለት ነው። እዛ ጋር ከመሄዳችን በፊት ግን ይሄንን ሐዋርያው ዮሐንስ እንዴት አድርጎ እንዳቀረበው እናይና ከዛ በኋላ ጸልየን ያንን እናነብና ጸልየን ወደ ጥቅሴ እንመለሳለን ማለት ነው። ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 5 ውስጥ እንዴት አድርጎ ነው ያቀረበው ከቁጥር 13 ጀምሮ ላንብበው የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ስለ እምነት ነው እንግዲህ ብያችኋለሁ በእግዚአብሔር ልጅ ለምታምኑ ይሄንን ጽፌላችኋለሁ ይላል በእርሱ ዘንድ ያለን ድፍረት እምነት ይላል እንደገና አሁን ደግሞ ድፍረት ይላል የምፈልጋቸው ቃላቶች ስለሆኑ ነው በእርሱ ዘንድ ያለን ድፍረት ይሄ ነው እንደ ፈቃዱ አንዳች ብንለምን ይሰማናል የምንለምነውንም ሁሉ እንዲሰማልን ብናውቅ ይላል ደግሞ እውቀት ከእርሱ የለመነውን ልመና እንደተቀበልን እናውቃለን ብሎ እምነትን ያስቀምጥና እምነት ውስጥ ድፍረት አለ ፈሪ አያምንም ይሄን ታቃላችሁ አይደል ደፋር ነው የሚያምን። ምክንያቱም ማመን ማለት የማይሆነውን ነገር ይሆናል ማለት ነው። ብዙ ሰው ጠንቃቃ ነው እንደዚህ በቃ እንትን አይልም። እምነት እዚህ ላይ ግን እሱ የሚለው ምንድነው? ድፍረትን ይናገራል። ከዛ በኋላ ደግሞ እውቀት ይላል። አማኝ ሰው እምነቱን እንደ እውቀት ነው የሚጠቀምበት። እና ይሆናል ብሎ የሚያምን ሰው ልክ እንደ ተፈጸመ እንዳወቀው ነገር አድርጎ ነው የሚጠቀምበት። እና ሐዋርያው ዮሐንስ በዚህ አይነት ነው ይሄንን ያስቀመጠውና የዚህ የጥቅስ የመጀመሪያውን መግቢያውን ዛሬ እንደው ነካነካ አርጌ ነው የሚሄደው። እግዚአብሔርን ለሚወዱት እስቲ አብረን በለው፣ እግዚአብሔርን ለሚወዱት በሉ፣ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ይሄንን አስደግማቸዋለሁ በሌላ ጊዜና ምን እንደሚል ይውላችሁ። እዚህ ውስጥ ያለውን ድፍረት በድፍረት ነው ይሄ ፈረንጆቹ ቦልድነስ የሚሉት ሳይሆን ያኛው ስትሮንግ ድፍረስ ኦዳሲቲ የሚሉት አለ። ምንድነው ኦዳሲቲ ማለት? አጌንስት ኦል ኦድስ፣ በቃ ምንም ነገር ቢሆን ምንም ነገር ቢሆን ይሆናል ብሎ የሚያምን አይነት እምነት ማለት ነው። እንደው ዝም ብሎ ቦልድነስ ድምጽን ጎላ አድርጎ መናገር ብቻ ሳይሆን ወደዛ በምንሄድበት ጊዜ ወደዚህ የሚገፋው ኃይል በኃይለኛ ሲሆን ምንም አይደለም ብሎ የሚሄድ በቃ አይጥለኝም ብሎ ያ አይነት እምነት ማለት ነው። against all odds የሚለው ነው። audacity ይሉታል ፈረንጆች። እኔ ማድረግ የማልችለው ነገር ይሆናል፣ ይሳካል፣ ይሟላል ብሎ ለመናገር ድፍረት ይጠይቃል። ድፍረት ዝም ብሎ ድፍረት ብቻ ሳይሆን ይሄ በውስጡ ቆራጥነት ያለው ድፍረት ይጠይቃል። ተስፋ አለኝ እየታመምኩ ፈውሴን ተቀብያለሁ ለማለት፣ የዘላለም ህይወት አለኝ ትንሣኤን ተቀብያለሁ ብሎ ለመናገር ትልቅ ድፍረት ነው የሚጠይቀው ወገኖች ሆይ። እና ታዲያ እዚህ ጋር ዛሬ ላሳያችሁ የምፈልገው ምንድነው? ይሄ ድፍረታችን መሰረቱ ምንድነው? ምን ላይ ቤዝድ ሆኖ ነው ይሄናል ደፋር ልንሆን የቻልነው የሚለውን ነገር እንድናስበው ነው መፈልገውና እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናቀ ይው ይሄ ጭብጥ የሚለው ይሄ ጥቅስ የሚለው በቃ በክሪስታላይዝ ስናደርገው መልካሙ ነገር ብቻ ሳይሆን ብዙ ጊዜኛ በቃ መልካሟ ላይ ነው የምናተኩረው። ነገር ሁሉ ለበጎ እንዲደረግ እናውቃለን በምንልበት ጊዜ መልካሙ ነገር ብቻ አይደለም ነው ይሄ ጥቅስ የሚለው። መልካሙ ነገር ብቻ ሳይሆን ያ ያስደነገጠን ዜና፣ ያ ደስ የማያሰኘው ልምምድ፣ የፈራነው ነገር፣ ህመሙ፣ ጭንቀቱ፣ ስቃዩ፣ ውጥረቱ፣ ግፊቱ፣ አለመመቸቱ፣ መጉላላቱ ሁሉ እግዚአብሔርን ለምትወደው ላንተ እንደ ሐሳቡም ለተጠራሹ ላንቺ ነገሩ ይያዝ 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 ይያዝ። አዲሱን ትርጉም የሚወደው ምንድነው? ነገር ሁሉ ተያይዞ የሚል ቃል ጨምረውበታል አዲሱ መደበኛ ትርጉም ላይ። ይሄኛው እግዚአብሔርን ለሚወዱት እንደ ሐሳቡም ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለውን እነሱ እዛ ላይ ነገር ሁሉ ተያይዞ የምትለዋን ቃል ከኤናቪው ትርጉም ውስጥ አስገብተውባታልና ይሄ ሁሉ ነገሩ ተደምሮ ተቀንሶ ተባዝቶ ተካፍሎ አለ አይደለም፣ እንደዛ ሆኖ በመጨረሻ የሚመጣ ውጤት መልካም ነው ነው የሚለው። ያ ነው የድፍረታችን መሰረት ወገኖች ሆይ። ጉብዝናችን፣ ወኔያችን መነሻው ይሄንን ጥቅስ ማወቅና ማመን ነው። ስፐርጅን የሚባሉት የ19ኛው መቶ ክፍለ ዘመን ትልቅ ሰባኪ የእንግሊዝ ሀገር ሰባኪ ምን ያሉ፣ የእግዚአብሔር ሰዎች ሆይ በእናንተ ላይ የሆነው ነገር ሁሉ ለመልካም ነው አሉ። እና የዛን ጊዜ ብዙ የእንግሊዝ ሀገር ሰዎች በባህር ላይ ነበር ኑሯቸውን የሚያደርጉት ያለ አይደለም። የባህር ወጀብ ያስቸግራቸው ነበረ። ወጀቡ እየተጣደፈ ቢመጣባችሁ ቶሎ ወደ ወደቡ ሊያደርሳችሁ ነው። ወጀብ አይወደድም፣ ምክንያቱም ወጀብ ይማታል፣ ወጀብ ይገለብጣል። ነገር ግን እሳቸው ምንድነው ያለ? ቶሎ ቶሎ ወደ ቤታችሁ ወይም ደግሞ ወደ ወደቡ ሊያደርሳችሁ ነው። መብረቅና ነጎድጓድ ቢበዛ አየሩን ያጠራዋል፣ ጤንነታችሁም ደግሞ የተጠበቀ ይሆናል አሉ። የዛን ጊዜ ኢንዱስትሪያል ሪቮሉሽን ላይ ነበረች ለንደን እንግሊዝ። እና ትልቁ ችግራቸው ስሞግ የሚባል ነገር ጭሱ አይንቀሳቀስም እና የሂሚዲቲው ሃይ ነው። ከዚህ ላይ እንትን እነዚህ ደግሞ በኢንዱስትሪው የሚወጣው ጭስ እና ስሞግ አለ። ያው እንትን ብሎ ብዙ የመተንፈስ ችግር ይፈጥራል። በተለይ የመተንፈስ ችግር ላለባቸው ሰዎች በቃ በየጊዜው ከቤታችሁ እንዳትወጡ ከቤታችሁ እንዳትወጡ የሚባል ነገር እንትን ነበርና ዝናብና ነጎድጓድ ምን ሲበዛ ያንን ያጠራዋል እና ለተወሰነ ጊዜ ለተወሰነ ቀናት እፎይታ ይሰጣቸዋል ማለት ነው። በጉዳታችሁ ትሞላላችሁ። ስፐርጅን ናቸው አሁንም የሚናገሩት። በህመማችሁ ፈውስን ትለማመዳላችሁ እና ተለማምዳችሁ ማመስገን ትጀምራላችሁ ይሉና ጤነኛ ሰው እኮ ስለ ጤና ማመስገን ትዝ አይለውም። ስለ ጤና የምታመሰግኑት እንደዛ በሚሆንበት ጊዜ ነው ማለት ነው። በእጦታችሁ ብልጽግናን ትለማመዳላችሁ ይሉና ሀብታም ሆኖ የተወለደ ብልጽግና መለማመድ ምን እንደሆነ አያውቅም፣ ምክንያቱም ኦልሬዲ ሀብታም ነው። ስለዚህ በዛ ምክንያት እንደዛ ነኝ ብሎ ሊያመሰግን አይችልም። ህይወት እንኳን የሚያስደስተን ሞት ስላለ ነው አሉ። ስፐርጅን ያሉትን ነው የምነግራችሁ። እና ከዚህ የተሻለ ኪዳን ከየት ታገኛላችሁ? ነገር ግን እኔ እንደፈለግኩት ከሚሆንልኝ ይልቅ አሉ እሳቸው፣ ነገር ሁሉ ለበጎ ቢሰራልኝ ይሻላል። አንዳንድ ጊዜ እኛ እንደፈለግነው ነው ነገርን የምንፈልገው። እግዚአብሔርን ለሚወዱት ግን እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ይሆናል። ድምሩ ሁላችንም የምናውቀው ጥቅስ ነው። ብዙ ጊዜ ደግሞ ስብከሰም ሰብተንበታል በዚህ ጥቅስ እና በተለያየ ቦታም ተምረነዋል። ዛሬ ግን ላሳያችሁ የምፈልገው ጥቅሱን አይደለም ብያችኋለሁ፣ የጥቅሱ ያለበትን የቀረበበትን background and context አውድና ማህደር ማርኛውን ፈልግ ያግኛታል። አውድና ማህደር አለ አይደለም? ጥቅሱ ምን ውስጥ ነው የቀረበው? እንዴት ሆኖ ነው የቀረበው? ምክንያቱም በጣም አቀራረቡ ጥቅሱ ራሱ የቀረበበት ሁኔታ የቀረበበት ቦታ ከቀረበበት መጽሐፍ ጭምር ምክንያት ያለው ቦታ ላይ ነው። ዝም ብሎ በቀላሉ የምንለው ወይንም ደግሞ በቀላሉ የሚሆን አባባል ብቻ አይደለም። እንወደዋል እና ጥቅሱን ከቲዮሎጂካል የሆነ እሴት ስላለው ከዛ አንጻር እንድናየው ነው የምፈልገው ዛሬ ጥቅሱን እና ከዛ አንጻር እናየዋለን። አጭር ጸሎት እናድርግ። እግዚአብሔር ሆይ በጣም አድርገን እናመሰግናለን ስለነበረ መልካም ጊዜ ዛሬ በአምልኮ። እግዚአብሔር አምላኬ ሆይ በእነዚህ መዘምራን በተለያየው ፕሮግራም በዚህ መድረክ ላይ በነበረው ፕሮግራም ሁሉ አንተ በመካከላችን መሆንህን ስለአወቅን ስለአመንን በድፍረት እግዚአብሔር መካከላችን አለ ለማለትም ደግሞ ስለቻልን እግዚአብሔር ሆይ እናመሰግናለን። እግዚአብሔር አምላካችን ሆይ አሁንም ደግሞ ቃልህን ግለጥልን፣ ቃልህን አስተምረን፣ ለህይወታችን የሚሆን ቃል ይሰጠን እንድከዚህ ቦታ እንድንወጣ እግዚአብሔር ሆይ እንጸልያለን። ተባረክ ጌታ ሆይ፣ በመካከላችን በሙላት ተመላለስ። ይሄ ጉባኤ ጌታ ሆይ የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንዳልኳችሁ ይሄ ጥቅስ መፈክር ብቻ አይደለም። እንዳልኳችሁ ይሄ ጥቅስ ዝም ብሎ እንደው ደስ የሚያሰኝ አለ አይደለም? aim high look forward የሚባሉ እነዚህ ዛ ላይ የሚለጠፉ ነገሮች አሉ አይደለም? ግርግዳ ላይ ምናምን የሚለጠፉ ሐሳብን ነቃ የሚያደርጉ ስታዩዋቸው። እንደዛ አይነት ጥቅስ ብቻ አይደለም፣ ከዛ የበለጠ ነው። ጥቅሱ ያለው በሮሜ መጽሐፍ የመጽሐፉ መካከለኛ ሆኖ ነው። እንደውም ቁጥር እንትኑን የሚቆጥሩ ሰዎች መሐከለኛው ምዕራፍ መሐከለኛው ይሄ ቁጥር ነው ይላሉ። የመጽሐፉ መሐከለኛ እና የሮሜ መጽሐፍ ደግሞ የቲዮሎጂ ወይንም ደግሞ የነገረ መለኮት ትምህርት ታላላቅ የተባሉ የደህንነት ዶክትሪኖቻችን የተያዘ የሲስተማቲክ ቲዮሎጂ መጽሐፍ ነው። ሮሜ የአዲስ ኪዳናችን ስድስተኛ መጽሐፍ ነው። የመጀመሪያው የዶክትሪን ትምህርት የያዘው መጽሐፍ ሮሜ ነው። ሌሎቹ በሙሉ ከዛ በፊት ያሉት የታሪክ መጽሐፎች ናቸው። አራቱ ወንጌሎችና አምስተኛው ሐዋርያ ሥራ ማለት ነው። እና ይህ መጽሐፍ ግን በጣም በሐሳቡ ተያይዞ ልክ እንደ ጅረት ነው የሚወርደው። እና ምንድነው ከአንዱ ምዕራፍ ወደ ሌላው ምዕራፍ ስትሻገሩ ሐሳቡ እንደተያያዘ ነው። እንደውም በጣም የሚገርማችሁ ነገር 16 ምዕራፎች አሉት። 15 ቢባል ይቀላል፣ ምክንያቱም 16ኛው የሰዎች ሰላምታ የሚሰጣቸው ሰዎች ዝም ዝርዝር ስለሆነና እነዚህ 15ቱ ምዕራፍ ከ15ቱ ምዕራፎች ውስጥ ሰባቱ የሚጀምሩት እንግዲህ በሚለው ቃል ነው። እንግዲህ 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 ይላል። እንግዲህ ማለት ምንድነው? እንግዲህ የተያዘ ነገር አለ፣ የተያዘ ሐሳብ ነው ከዛኛው ጋር የሚያያዙ። እሱ ብቻ ሳይሆን 23 ፓራግራፎች በዚህ ቃል ነው የሚጀምሩት፣ እንግዲህ በሚለው ቃል እና ሐሳቡ ተያይዞ የሚመጣ ነው። እንግዲህ በሚለው ቃል ይጀምራል። እንግዲህን እኔ ወዳታለሁ። ከዚህ በፊት ነግሬያቸዋለሁ፣ ድሮ ከኤልሲ ጋር እንደተጋባን ጊዜ ድሮ እንግዲህ የተጋባን ጊዜ ማለት ነው። አንዳንድ ነገር ስትለኝ ስትጠይቀኝ ኤልሲ ስራ ነች ዛሬ የለችም እዚህ እና መልስ አጣን እንግዲህ እላታለሁ ዝም ብዬ እና እንግዲህ ብዬ ዝም እላለሁ። በቃ እንግዲህ እላታለሁ። ምን ትናደዳለች? እንግዲህ ትለኛለች። ምን እንግዲህ ምን? በቃ ከዛ ወስዳ ከሰሰችኝ ትየጻይ ላይ ናቷ ላይ እና እኔ በቃ አንድ ነገር ስለው አይመልስልኝም፣ እንግዲህ ነው የሚለኝ ትለኛለች። እንግዲህ ነው ትየጻይም ደግሞ ታቋቸዋላችሁ እሳቸው መጽሐፍ ቅዱስን በደንብ የሚያውቁ እንዴ እንግዲህ እኮ ጥሩ ነው አሏት። እሷ ደግሞ እንዴት እንግዲህ ጥሩ? የሐዋርያው ጳውሎስ ቃል እኮ ነው እንግዲህ። ስለዚህ እንግዲህ ማምለጫ ሆኔ ማለት ነው። መልስ አይኖረኝ እንግዲህ እላታለሁ። እንግዲህ ይላል ሐዋርያው ጳውሎስ በብዙ ቦታ ላይ። ይሄ የሮሜን መጽሐፍ ማርቲን ሉተር ምን ብሎ ጽፎለታል ስለ ሮሜ መጽሐፍ? አንድ ሰው ህይወቱን በሙሉ ይህንን መጽሐፍ ብቻ በማጥናት ቢያሳልፍ ህይወቱ ባከን አይባልም። ዊሊያም ቴንድል ደግሞ የሮሜን መጽሐፍ አጥንቼ ጨረስኩ የሚል ሰው ካለ ያ ሰው መጽሐፉ ጨርሶ አልገባውም ማለት ነው። ምክንያቱም የሮሜ መጽሐፍ እድሜያችንን በሙሉ ብናጠናው እንኳን የማያልቅ በጣም ብዙ ብዙ ዶክትሪናል የሆኑ ነገሮች ያሉበት ነው ማለት ነው። ተወዳዳሪ የሌለው የቲዮሎጂ መጽሐፍ ነው። እና ሲስተማቲክ ቲዮሎጂ የወሰዳችሁ በሙሉ ካላችሁ ያ ሲስተማቲክ ቲዮሎጂ በሙሉ ቅደም ተከተሉ የወጣው ከዚህ ከሮሜ መጽሐፍ ውስጥ ነው ማለት ነው። እና በሐዋርያው ጳውሎስ ወይንም ደግሞ ራባይ ሳኦል የነበረው በፊት በጣም የተማረ ሊቅ የሆነ የአይሁድን ትምህርት በጣም በሊቅነት የሚያቅ ሐዋርያው ጳውሎስ ነው የጻፈው ማለት ነው። ይህ ሰው አንድ ቀን አጥብቆ ይጠላት የነበረችውን ቤተ ክርስቲያንን እያሳደደ በደማስቆ መንገድ ሲሄድ የናዝሬቱ ኢየሱስን ፊት ለፊት ተገናኘው። ቤተ ክርስቲያንን ሊያጠፋ ነበር የሚሄደው፣ ኢየሱስ ክርስቶስን ግን ፊት ለፊት ተገናኘው። በዚያን ጊዜ ምን ሆነ? እነዚህ ተፈጥሯዊ አይኖቹ ታወሩ፣ ማየት አልቻለም። ነገር ግን አንድ ነገር ሆነ፣ መንፈሳዊ አይኖቹ ቧ ብለው በሩ ተከፈቱ። እና ይሄ ልዩ የሆነ እዚህ ውስጥ የተቀመጠ ጥበብ፣ የደህንነት ጥበብ፣ የሰው ልጅ ደህንነትን እንዴት እንደሚያገኝ፣ ከዘላለም ጥፋት ወደ ዘላለም ህይወት እንዴት እንደገባ ያ ሁሉ ገባው። በቃ ያ ሁሉ ከዛ በፊት የተማረው የአይሁድ ትምህርት ራባይ ጳውሎስ የተባለበት ራባይ ሳኦል የተባለበት ያ ሁሉ ትምህርት በዚህ ውስጥ ገብቶ መስመሩን ያዘ። በዚህ ውስጥ ገብቶ መስመር ሲይዝ ሐዋርያው ጳውሎስ ሁሉ ነገር ግልጽ ሆኖ እንደ ሐዋርያው ጳውሎስ ወገኖቼ የክርስትናን ቴዎሎጂ ያውጠነጠነና ከፍተኛ መገለጥ አድርጎ ያቀረበ ሌላ የለም። በጣም በጣም ድንቅ በሚሆን መንገድ አቀረበው። በቃ ሁሉ ኃጢያትን ሰርተዋል የእግዚአብሔርን ክብር ጎሏቸዋል አለ። ሁላችንም we are under condemnation አለ። በቃ ሁሉ አይ በዚህ በኩል አይሁዳውያን ነሱኛ ህግ አለን እኛ የተመረጥነን የሚሉትን ህግ ያላቸው በህግ ጠፍተዋል አለ። ህግ የሌላቸውም ያለ ህግ ጠፍተዋል። ሁሉ የጠፋ ነው። እንደዛ አይነት ነገር ውስጥ ገባ ማለት ነው። በብዙ በየዞረ ብዙ ቤተክርስቲያኖችን ከተከለ በኋላ ባለው ወዳጁ ጋግዮስ በሚባል ወዳጁ ቤት ለሶስት ወራት አርፎ ነበር። የዛን ጊዜ እንደጻፈው ነው ይሄ የሮሜ ደብዳቤ የሚገመተው። የሐዋርያት ሥራ ምዕራፍ 20ን በምታነቡበት ጊዜ ከቁጥር 2 እስከ 3 እንደገና ደግሞ ሮሜ ምዕራፍ 16 ቁጥር 23ን በምታነቡበት ጊዜ ይሄንን ግምት ይሰጣችኋል። ጊዜው መጽሐፉ የተጻፈበት ጊዜ 58 ዓመተ ምህረት ገደማ እንደነበረ ይገመታል ማለት ነው። ጳውሎስ አንድ የሚያቀው ነገር ነበረ። በቅርቡ ሰማዕት ሆኖ እንደሚሞት ያቅ ነበረ። ስንት ዓመት? 2 ዓመት? 3 ዓመት? 4 ዓመት? አያቅም። ነገር ግን በቅርቡ እንደሚያልፍና በብዙ ቦታ እንደውም ወደ ኢየሩሳሌም እንዳይሄድ ሲያከላክሉት ሁሉ አንዱ ምክንያታቸው ያ ነበረ። እሱ ግን ያንን የተቀበለው ነገር ስለነበረ ያንን አልተንትን አላላቸውም። ወደ ኢየሩሳሌም ሄደ። ከዛ በኋላ ያለው ታሪኩን ታቆታላችሁ ማለት ነው። እና ይህንንም ትምህርት ደግሞ በሮም ላሉ ቅዱሳን መጻፉ ምክንያት አለው። ሮም ዋና ከተማ ስለሆነች ትምህርቱ ለመስፋፋትና ለሌሎችም ለመዳረስ የበለጠ ድል ስለሚኖረው ሮም ላለችው ቤተክርስቲያን ነው ይሄንን የቴዎሎጂ መጽሐፍ ጽፎ የላከው ማለት ነው። የመጽሐፉ መሪ ሐሳብ ተብሎ የሚጠቀሰው ሮሜ ምዕራፍ 1 ቁጥር 17 ላይ ያለው ጥቅስ ነው። የማይታፈርበት ወንጌል ነው የሚሉት በአንዳንድ ትርጉሞች ላይ አርእስት ይሰጡታል ይሄንን ጥቅስ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። እና ከዚህ በመቀጠል እንግዲህ እነዛ condemnation, justification, sanctification, glorification የሚባሉት ትልልቅ ዶክትሪኖች በምዕራፍ አከታትሎ ያስገባቸው ናቸው። በእርግማን ስር ነበረ፣ በጸጋ ስለመዳናችን፣ ስለመቀደሳችን፣ ከክብር ወደ ክብር ስለመሻገራችን፣ ያ ሁሉ በህይወታችን እንደሚከናወን ያንን ነው ሐዋርያው ጳውሎስ እዛ ቦታ ላይ ያስተማረው ማለት ነው። እና በተለይ እነዚህ የመቀደስና በጸጋ ጀስቲፋይ የመሆንን ነገር ትልቁ አሁን በእንትን ውስጥ ያለው ውጥንቅጥ እኛ የወንጌላውያን አማኞች ተቀድሰን ጀስቲፋይድ ሆነን ነው ወደ ቅድስና ለማድረግ የምንጥረው ወይንም ደግሞ የምንፈልገው እንላለን። ሌሎች ደግሞ በቅድስና ነው ወደ ጽድቅ መድረስ የሚሞክሩትና ትልቁ ኢምፓስ ያለው እዛ ጋ ነው በሌሎች እምነቶችና በእኛ በወንጌላውያን መካከል። እና ይሄንን ግን የዚህን የሮሜን መጽሐፍ በስርዓት ካለመረዳት የመጣ ነውና በስርዓት እንድትረዱት እነግራችኋለሁ ማለት ነው። ያለ ህግ ኃጢያት ያደረጉ ሁሉ ያለ ህግ ይጠፋሉና ህግም ላላቸው ኃጢያት ሳላቸው ኃጢያት ያደረጉ በህግ ጠፍተዋልና አላቸው። ይሄ እንግዲህ ራባይ ጳውሎስ ቤተ ክርስቲያኑን አሳዳጅ የነበረው ሰውዬ ወዲያው እንደተለወጠ እኮ ነው ይሄ ከስንት አመት በኋላ ይሄን ማለት የቻለው። ምክንያቱም ህግ ሊያድን አይችልም፣ ህግ መስታወት ነው አላችሁ። መስታወት ምን መሰላችሁ የሚያደርገው? ቆሻሻችሁን ያሳያችኋል እንጂ ቆሻሻችሁን ከፊታችሁ ላይ ያነሳላችሁ ማለትም ፊታችሁ እንትን ሄዳችሁ መስታወት ፊት ሄዳችሁ እንደዚህ አይታችሁ መስታወትን ከዛ በኋላ ፊታችሁን አበሳበስ አርጋችሁ ተስተካክላላችሁ ራሳችሁ። ህግ መስታወት ነው። ህግ እንደዛ ነው ያደረገው። ኃጢአተኛ ነህ፣ ገዳይ ነህ፣ ሌባ ነህ፣ ነፍሰ ገዳይ ነህ ነው የሚለውና የዛ ምን ዲዘርቭ እንደሚያደርግ ያንን ይናገራል ህግ። እግዚአብሔር ግን ወሰን በሌለው ጸጋው ሌላ የደህንነት መንገድ ለሰው ዘር አዘጋጀ። ይህም በህግ ያልሆነ ነገር ግን በእምነት የሆነ ጽድቅ ነው ይልና የእግዚአብሔር ጽድቅ ያለ ህግ ተገልጧልና። ዋው! ይሄ ለማለት እሱ ከነበረበት ፖዚሽን ወጥቶ ትልቁ የህግ አዋቂ ነው። የእግዚአብሔር ህግ የእግዚአብሔር ጸጋ ያለ የእግዚአብሔር ጽድቅ ያለ ህግ ተገልጧልና እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሮሜ 3:22 ላይ ይህንን ትምህርት ይህ ትምህርት ራሱ ጥያቄ እንደሚያስነሳ ስለሚያቅ ዝቅ ብሎ ደግሞ ምን አለ ምን ይላቸዋል ነው እንዴት እንደዚህ አይነት ትምህርት ከየት አመጣህ እንደሚሉት ያቅ ነበር። ይሄ ትምህርት አዲስ ዓለም ሆኑን ያስረዳቸዋል። አዲስ ዓለም ሆኑን የሚያስረዳቸው እንዴ ብሎ መሰላችሁ? አብርሃም በእግዚአብሔር አመነ ጽድቅም ሆነ ተቆጠረለት። አብርሃም የነበረው መቼ ነው? ከህግ አስቀድሞ በፊት ነው። አብርሃም ከህግ በፊት የጸደቀው በእምነት ነው ነው የሚላቸው እና አብርሃም አመነ ያ እምነቱ ጽድቅ ሆኖ ተቆጠረለት። እና ቁጥር 34 በሚደርስበት ጊዜ ምን ይላል? ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን፣ ትዕግስት ፈተናን፣ ፈተና ተስፋን እንደሚያደርግ አውቀን በመከራችን ደግሞ እንመካለን። እውነተኛ ክርስትና ወገኖች ሆይ በመከራ ውስጥ በምታልፉበት ጊዜ እንኳን የሚያስመካ ነው። ምክንያቱም ነገር ሁሉ ተደምሮ ለበጎ እንደሚሆን። ስለዚህ ወገኖቼ በመከራ በፈተና ውስጥ በመታልፉበት ጊዜ እንኳን በመከራችን እንኳን ደግሞ እንመካለን። በመከራ መመካት ትልቅ ድፍረት ይጠይቃል አይደል? ድፍረትን ይጠይቃልና የድፍረታችን መሰረት እየነገርኳችሁ ነው። ይልቁንም በመከራ በመታልፉበት ጊዜ ባለ ተስፋ ነኝ ትልታላችሁ ለመከራችሁ ተራራችሁን ማናገር ትጀምራላችሁ። ተራራን ማናገር አለ አይደለም? አንተ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደላላ ሜዳ ትሆናለህ። መከራውን እኮ ነው። አንተ ተራራ ሆይ አንተ ምንድነህ? አንድ ጊዜ እዚህ ቦታ ነው አይደለም? በመንግስቱ ለማ ፊት ደላላ ሜዳ ትሆናለህ አልኩ። ድገሙት አልኩና አንተ ተራራ ሆይ በሉ አልኳችሁ። እስኪ በሉ አንተ ምንድነህ? በመንግስቱ ለማ ፊት አሁን ማሳሳት ቋጭ መንግስቱ ለማ ሲባል ሽማችሁን ነው የምታስገቡት እናንተ። ደልዳላ ሜዳ ትሆናለህ። መከራን ታናግሩታላችሁ፣ ትነግሩታላችሁ ከማን ጋር እንደሆናችሁ ማን ከናንተ ጋር እንደሆነ። ድፍረታችሁ ያ ነው ወገኖች ሆይ፣ መከራን የማናገር ድፍረት። በአንዱ በደል ሞት እንደነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። በአዳም በኩል ይው ዘፍጥረት ምዕራፍ 3 ሄዳችሁ ማለት ነው ጥፋትና መከራ መጣ አይደለም? ከዚያ የሚበልጥ ግን ትምክህትናችንና ድፍረታችን የተመሰረተበት በክርስቶስ ያገኘነው ህይወት ነው። ክርስቶስ ኃጢአትን ድል ነሳ። ክርስቶስ ሞትን ድል ነሳ። እዩላችሁ። ስለዚህ የአዳም ሞት በክርስቶስ ህይወት ድል ተደረገ። የአዳም ቅጣት፣ የአዳም እርግማን በክርስቶስ ኢየሱስ ተነሳ ንጻ ሆነን ሮሜ ከምዕራፍ 6 እስከ ቁጥር 8 ያለው ሐሳብ የሚያጸናው ይሄንን ነው። ምዕራፍ 6 ቅድስና ምን እንደሆነ ይናገራል። ሳንክቲፊኬሽን ብያቸዋለሁ። አሮጌው ስጋችን ከርሱ ጋር እንደሞተና አዲስ ህይወት እንደተቀበልን በመዘርዘር እንማራለን እዛ ምዕራፍ 6 ውስጥ። ምዕራፍ 7 ስንደርስ ግን የሚያስታውሰን አንድ ነገር አለ። ይሄንን አዲሱን የጌታን ህይወት ተቀብለን በምንኖርበት ጊዜ እንኳን በፈተናና በሐዘን እንጠቃለን ይላል። ጌታ ኢየሱስ በዮሐንስ 16:33 ላይ ለደቀ መዛሙርቱ ምንድን ነበር ያላቸው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ ነው ያላቸው። ሮሜ 7 ያንን ነገር ነው አጥብቆ የሚናገረው። እንደውም በሴሚናሪ አካባቢ ምን የሚባል ነገር አለ? Don't be a Romans 7 Christian, be a Romans 8 Christian ይባላል። ሮማን 7 የወደቀው ስጋችን የሚያሰቃየን ስቃይ ያን ስለዛ ነው በዝርዝር የሚናገረው ማለት ነው። ሮሜ ምዕራፍ 8 ላይ ስንደርስ በሙሉ በሚባል ደረጃ የድል ምዕራፍ ነው። ሮሜ ለዚህ ነው የምዕራፍ 8 የዚህ የሮሜ መጽሐፍ ከአንድ እስከ 7 ከምዕራፍ 1 እስከ 7 ያለውን ይሄ ትልልቅ ያልኳችሁን ዶክትሪኖች ይይዝና ከምዕራፍ 8 በኋላ ደግሞ የነዚህ የዶክትሪን ፍቺዎች እንዴት በስራ ላይ እንደሚሆኑ የሚዘር ይሄን ያንን ባላንስ አድርጎ የቆመ ምዕራፍ ነው ምዕራፍ 8። It is special ነው ሮሜ ምዕራፍ 8 በጣም ብዙ ትምህርት ያለበት ማለት ነውና ምዕራፍ 8 እነኚህ በሁለቱ ትልልቅ ሁኔታዎች ክስተቶች ትምህርቶች መካከል የቆመ በተለይ የሐዋርያው ጳውሎስን የዚህ የአይሁድ ትምህርቱን ጥልቀትና ምጥቀት የምታዩበት ምዕራፍ ነው። እንዴት አድርጎ ያንን ምዕራፍ እንዳገናኘው ማለት ነው። የዕብራውያን ትምህርት በጣም ምጡቅ ነው። በጣም አለ አይደለም፣ በሁሉ ነገር ትምህርታቸው ጥልቅ ነው። በተለይ ነገር እግዚአብሔር ወይንም ደግሞ ነገር መለኮትን በጣም በጣም እነሱ የተረዱ ሰዎች ናቸው ማለት ነው። ስለዚህ ወደ ምዕራፉ ገባ ብለን በመናይበት ጊዜ ከምዕራፍ 7 ወደ ምዕራፍ 8 እንዴት እንደተሸጋገረ ሁለቱ ምዕራፎች ያወዳደሩን ትንሽ ብናያቸው፣ ምዕራፍ 7 ውስጥ የህይወት ትግላችን ከኃጢአት ጋር ያለንን ትንንቅ ሲገልጽ እኔ የምትለዋ ቃል በዚህ በምዕራፍ 7 ውስጥ ማለት ነው። ሄዳችሁ ቁጠሩት። እኔ የምትለዋ ቃል 31 ጊዜ ነው የተጠቀመው። እኔ እንደዚህ ነኝ። ሐዋርያው ጳውሎስ ትልቁ ሐዋርያው ጳውሎስ ለዚህ ለኃጢአት ከተጣለ ስጋ ማን ያድነኝ ብሎ የሚናገርበት ቦታ ነው። በጣም ኃይለኛ የእኔነት በራሳችን እንዴት ያለ ውድቀት ውስጥ እንዳለን የሚያስረዳ ነው ማለት ነው እና 31 ጊዜ እኔ ይልና መንፈስ የሚለው ቃል ግን አንድ ጊዜ ብቻ ነው የተጠቀሰው እዛ ውስጥ ምዕራፍ 7 ውስጥ ማለት ነው። አሁን ምዕራፍ 8 በአንጻሩ ደግሞ ባሽናፊነት ስለምንኖረው ህይወት ሲገልጽ መንፈስ የሚለው ቃል 17 ጊዜ ሲጠቀስ እኔ የምትለው ቃል አንድ ጊዜ ብቻ ነው የተጠቀሰችው። ሄዳችሁ ቁጠሩት እና አጥኑት። እንድታጠኑት ነው ይሄንን ሐሳቡን የምሰጣችሁ ማለት ነው። ስለዚህ የምዕራፍ 8 የአሸናፊነታችን የድላችን ታሪክ ምዕራፍ መሆኑን በመንፈስ ቅዱስ እገዛ ስለምንኖረው ህይወት ስለሚናገር ነው። ከቁጥር 1 እስከ 10 ምዕራፉ ራሱ ሲጀምር ምን ይላል መሰላችሁ? ምዕራፍ 8 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። There is no condemnation for those who are in Christ Jesus. ኩነኔ የለባቸውም። ብዙዎቻችን በትክክል የምናነቡ አይመስለኝም። ኃጢአት የለባቸውም እያልን ነው የምናነቡ አንዳንድ ጊዜ። ኃጢአት የለባቸውም አይደለም የሚለው። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። የኃጢአቱ ኮንሲኩዌንስ ከዛ ነጻ ወጥቷል። ወገኖቼ ድናችኋል። በክርስቶስ የዳናችሁ ስለሆናችሁ እናንተ የኃጢአት ኩነኔ በእናንተ ላይ የለም። ያን ነው ሐዋርያው ጳውሎስ የሚያስተምረው ማለት ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ በሚለው የድፍረት ይሄ በጣም ደፋር አዋጅ ነው። የድፍረት አዋጅ ነው ይሄንን እና ይነይ በዛ ይጀምርና ጌታ ኢየሱስ በእኛ ውስጥ በመንፈሱ ስላስቀመጠው የትንሣኤ ህይወት ማብራራት ይጀምራል። ክርስቶስን በመተቀበሉ ጊዜ የምትኖሩት ህይወት ቴዎሎጂው ነው ምነግራችሁ የትንሣኤ ህይወት ነው። ህይወታችሁ የሚመዘነው በዚህ በምንኖረው 70ና 80 ዓመት ሳይሆን በዘላለም ነው የሚመዘነው። እና አንዳንድ ጊዜ ምንድነው ይሄ እንደዚህ አይነቱን ጥቅስ ወስደን በመናጠናበት ጊዜ እግዚአብሔርን ለሚወዱት እንዳሳቡ ድረጽ ነገር ሁሉ ለበጎ እንዲደረግና ቃልን ብለን በመናጠናበት ጊዜ ያንን ወስደን ከዕብራውያን ምዕራፍ 11 ጋር በመናስተያይበት ጊዜ ዕብራውያን ምዕራፍ 11 እግዚአብሔርን ወደው እንዳሳሙ ተጠርተው በዚህ ህይወት ያልኖሩ ህይወቱን ያልኖሩ ሰዎች ብዙ ናቸው አለ አይደለም። በሰይፍ ተሰንጥቀው በመጋዝ ተሰንጥቀው ምን ሆኖ አለፉ ይላል። እነዛ ሰዎች እኛ እንደምናስበው አልሆነላቸውም አይደለም። ምክንያቱ ምን መሰላችሁ? እኛ ክርስቶስን በተቀበልን ጊዜ የሆነው ዘላለማውያን ነን። እኛ ዘላለም የዘላለም ህይወት ነው የተቀበልነው። የዘላለምን ህይወት ስለተቀበልን እግዚአብሔር የሚገባልን ቃል ኪዳን እግዚአብሔር የሚሰጠን ተስፋ ሁሉ ነገር በዚህ ህይወት ብቻ ይፈጸማል ማለት አይደለም። በዕብራውያን ይነዳቸው አንብቡት። በዚህ ህይወት የተፈጸመላቸው አለ። የሚበዙት ግን በዚህ ህይወት ያልተፈጸመላቸው ናቸው። ምክንያቱም እግዚአብሔር አንድ ጊዜ እኛን በክርስቶስ ውስጥ በሚያይበት ጊዜ እንዴት መሰላችሁ የሚያየን? በክርስቶስ ጽድቅ ውስጥ በሚያየን ጊዜ እኛ ዘላለማውያን ሞት የለብንም። ከሞት በኋላ ያለው ህይወት ሰው ሞተ ብለን እኛ እዚህ ጋር አምጥተን እንትን ብለን የምንቀርበው ጌታ ኢየሱስ ክርስቶስ እግዚአብሔር እንደዛ አይደለም። እሱን የሚያየው ህይወቱ ይቀጥላል። የእያንዳንዳችሁ ህይወት ጌታ ኢየሱስ ክርስቶስን በምትቀበሉ ጊዜ የሆነው ምንድነው? ከሞት ወጣችሁ ወደ ህይወት ገባችሁ። ስለዚህ ያላችሁ ተስፋ ያላችሁ ኪዳን ከእግዚአብሔር ጋር የተቀበላችሁት ኪዳን በህይወታችሁ ዘመን በሙሉ ይሄ ያለፈባችሁ ይሄ ከኛ መካከል ተነጥለው የሄዱት የእግዚአብሔር ሰዎች እነሱ እኮ አሁን አሉ፣ በህይወት ነው ያሉት። እነሱ እኮ አሉ፣ በደስታ ነው ያሉት። እነሱ እኮ ያንን ተስፋቸውን እግዚአብሔር የገባላቸውን ተስፋ እኮ በዛኛው ህይወት እየተለማመዱ ነው ያሉት። ሃሎ ይገባችኋል? ገባችሁ? አሜን። እስቲ አሜን በሉኝ። ምክንያቱም ጠለቅ ያለ ነገር ነው እያስተማርኳችሁ ያለሁት። በአጠቃላይ ይሄ ምዕራፍ ቁጥር 14 ላይ ስንደርስ የእግዚአብሔር ልጆች ስለሆንን የእግዚአብሔር መንፈስ እንደሚመራን እናውቃለን። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ከዛ በአጠቃላይ ደግሞ ከቁጥር 1 እስከ 17 ያለው ሐሳብ ደህንነታችን ዘላለማዊ መሆኑን ሲያረጋግጥልን፣ ከቁጥር 18 እስከ 25 ያለው ደግሞ ነገሮች በሚያንገጫግጩን ጊዜ እንኳን ነገሮች በሚከፉብን ጊዜ እንኳን ያ የእግዚአብሔር መንፈስ በውስጣችን ያለው መንፈስ እንዴት ሊረዳን እንደተሰጠን እያስተማረ ወደ ጥቅሳችን ያንደረደረናል ማለት ነው። እና ከቁጥር 22 ጀምሮ እቺ መቃተት የምትለዋ ቃል አለች። እሷን እና ቶሎ ጨርሳለሁ። መቃተት በሶስት አይነት ሁኔታ ቀርባለች። እቺ መቃተት የምትለዋ ቃል እና ቁጥር 22 ላይ ይሄ ግዑዝ ብለን የምንፈርጀውና የምንጠራው ፍጥረት እንኳን ሳይቀር የእግዚአብሔርን ተስፋ በመጠባበቅ በመቃተት ላይ ነው ያለው ይላል። መቃተት መቃተት የእርግማን ውጤት ነው። ምድር በተረገመች ጊዜ በቃ መቃተት ውስጥ ነው የገባችው። በዚያን ጊዜ ያ እርግማን በፍጥረት ምዕራፍ 3 ውስጥ የሆነው እርግማን በሆነ ጊዜ የሰው ልጅ ተረገመ፣ ፍጥረትም ተረገመ አብሮ። ከዛ ጊዜ ጀምሮ መቃተት እና እንደ እግዚአብሔር ኪዳን እግዚአብሔር በአብርሃም በኩል መጣ እነዚያ የኪዳን ሰዎች አመጹ ወደ ግዞት ገቡ ከዛ በኋላ እንደገና ህግ ተሰጣቸው በሙሴ ስለ ኃጢያታቸው ያጋልጣቸው ጀመረ ያ ህግ ከእርግማን ግን አላወጣቸው አሁን ግን በልጁ በኢየሱስ ክርስቶስ ቤዛነት ቤተ ክርስቲያን የምትባል እኔና እናንተ ያለንባት እቺ ተቋም ተመሰረተች ማለት ነው በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች የሆኑ እግዚአብሔርን አባታችን ብለው የሚናገሩ ሰው ተመሰረቱ አሁን ምንድነው የሚለው መሰላችሁ እዚ ቤተ ክርስቲያን ትነጠቃለች ክርስቶስ ይመጣል ትልቁ ተስፋችን ይሄ ነው አላ አይደለም ቲቶ የሚለው በሐዋርያ ጳውሎስ በቲቶ ሙስ የሚለው ታላቁ ተስፋችን የምንለው ጌታ ኢየሱስ ክርስቶስን መምጣቱ ነው የቤተ ክርስቲያን ትልቁ ተስፋሱ ነው ጌታ ኢየሱስ ክርስቶስ ይመጣል ይህ ደግሞ በጣም እየተቃረበ ነው ምክንያቱም ለምን መሰላችሁ የፍጥረት መቃተት በጣም ከልክ እየወጣ ነው ባሁኑ ጊዜ መቃተት ይቃተል ምንድነው መቃተት መድረስ ወይም ደግሞ ፍላጎት ካለመሟላት የሚመነጭ ነገር ነው ጉዙ ፍጡር እንኳን እየቃተተ ነው ብያችኋለሁ የእግዚአብሔርን ልጆች መገለጥ በናፍቆት እየጠበቀ በመቃተት ላይ ነው አለው ያ ቦታ እንደዛ የሚለው the second coming of Christ እኛ ቤተ ክርስቲያን ትነጠቅና ሄዳ ክርስቶስን ትቀበላለች ክርስቶስ እስከሚያየር ደስ ይመጣል ከዛ በኋላ ከክርስቶስ ጋራ አብረን እንመጣልና የክርስቶስ ሚሊኒየም እዚ ላይ ምድር ላይ ይኖራል ራእይን ፓስተር አስተምሮናል ሁላችሁም ያንን በደንብ እንደምታውቁት አቃለሁ ፍጥረት የሚጠብቀው ያን ነው ተፈጥሮ ራሱ ባህር በመቃተት ላይ ነው ያለው ይቃተትና ሄሪኬን ይተፋል ምድር በመቃተት ላይ ነው አለ ትቃተትና እሳተ ገሞራ ጎርፍ ይሄ የምታዩት ባሁኑ ጊዜ እየሆነ ያለው ድሮ ከምናቀው የበለጠ ነው አለ አይደል ናቹራል ዲዛስተሩ እየበዛባቸው አልመጣም እኔ ይገርመኛል ባሁኑ ጊዜ ይዘምብና ይሄ በቃ መኪናን ብድግ አርጎ እዛ ላይ የሚሰቅል ጎርፍ ነው ያለው በየቦታው እሳት ሲሆን የማይቃጠለው ነገር የለም በቃ ይሄ አገር ተቃጥሎ አያበቃም ወይ እስከሚባል ድረስ ነው በየቦታው ያጉረመረመ የሚፈነዳው እሳተ ገሞራ ማአት ነገር የሚጨርስ የዛሬ ስንት አመት ነው ወንዝ ሆኖ ነበር እዛ ሃዋይ ውስጥና ልክ እንደ ቆንስ እሳት ነው ግን ይወርዳል ወደ ውሃው የሚሄድ እንደዛ አይነት ነገር ዲዛስተር አፍተር ዲዛስተር አፍተር ዲዛስተር ነው የምንሰማው ዲዛስተሩ ደግሞ ድሮ እንደምናቀው አይደለም እየበለጠ ነው ይሄ መሰላችሁ ወገኖቼ ጊዜው እየቀረበ ነው በሚድልስት የሚሆነውን አሁን የሚደረገውን ጦርነት በመናይበት ጊዜ ይሄ በቃ ሴንስለስ የሆነ ነገር ስናይ ምንድነው እኔ ቴዎሎጂ መጀመሪያ በእንትን በሚወስበት ጊዜ አንዴ ተማርኩት ትምህርት መሰላችሁ እስራኤል የምትባለው አገር is like a clock on the wall ዛ ላይ እንደተሰቀለ ሰዓት የምናያት ነገር ነች አይደንቃችሁም እቺ ትንሽ አገር እቺ ደረቅ አገር ምንም ናቹራል ሪሶርስ ያለ ትንሿ የአፍሪካ አገር አፍሪካ ውስጥ ያለ የትንሹ ሀገር ከእስራኤል የበለጠ ናቹራል ሪሶርስ አላት ግን የዓለምን ሁሉ አቴንሽን ይዛ ዓለም ሁሉ የሚረበረብባት ምድር ለምን ሆነች በዚህ ውስጥ ፕሮሚስ የተገባላት የማያምኑት ሁሉ እንኳን እስራኤል ነገር ሲመጣ ልባቸው ብድግ ይላል ያ ይህ ነው በዚህም ይሆን በዚህም ቢሆን ስለ ሚድል ኢስት አስተያየት የሌለው ማንም ሰው የለም ሁላችንም ወይ ፕሮነን ወይ አጌንስት ነን ነገር ግን በጣም የሚገርመው ነገር ለምንድን ነው እቺ አንድ ትንሽ ሀገር እንደዚህ የሁላችንንም ቀልብ ያዘችው ምክንያቱም ግርግዳ ላይ ያለች እንደዛች ሰዓት ጠቅ 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 የምትል ነች እስራኤል ማለት ነው። የጣር ድምጽ እየበዛ ነው። የጣር ድምጽ እየሰማን ነው። መቃተት ከውጥረትና ከግፊት የሚወለድ እኛ ራሳችን ቤዛችን እስከሚገለጥ በመጠባበቅ እንቃተታለን ይላል። ነገር ግን እግዚአብሔር ይመስገን ሌላ አይነት መቃተት አለ። እኛ መጸለይ እኛ መቃተት ባቃተን ጊዜ ይልና እዛው ቦታ ላይ መንፈስ በማይነገር መቃተት ይቃተትልናል ይላል። በቃ አቅም በሚናጣ ጊዜ ሮሜ 8 እንኮ በጣም ነው መወደው ወገኖች። አቅም በሚናጣ ጊዜ ይሄንን ማድረግ ያንንም ማድረግ በማንችልበት ጊዜ የእግዚአብሔር መንፈስ ራሱ በማይነገር መቃተት ይቃተትልናል። ያ መቃተት ጥሩ ነው። ያ መቃተት ይብዛልን። ነገር ግን ወገኖች ሆይ የእግዚአብሔር ልጆች መገለጫቸው ስለደረሰ የምድር መቃተት እየበዛ ነው። ምልክቶች ሁሉ እየሆኑ ናቸው። የምናየውን እናስተውል፣ የምንሰማውን እናስተውል። የእግዚአብሔር ልጆች አዋቂዎች መሆን አለብን። ስጀምር የነገርኳችሁ እምነት፣ ድፍረት፣ እውቀት ብዬ ነው የነገርኳችሁ። የምየውላችሁ የምናምነውን ነገር እንደ እውቀታችን አድርገን መያዝ አለብን። ጊዜው እየደረሰ ነው። ብዙ ጊዜ የለንም። ጌታ ይባርካችሁ። ተነስተን ጸልየን እንዘጋለን።